ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከመጽሐፍት ዓለም ፕሮግራማችን በስዊድናዊው ዶክተር ሃራልድ ናይስትሮም ተጽፎ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 2 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ የሁለተኛ ደረጃ ትምህርታቸውን ለመጨረስ የተቃረቡ ወጣቶችን በኢሃዲግ አባልነት ለመመልመል ዘመቻ ያካሄደ መሆኑ ታወቀ። እስካሁን ባደረገው ጥረት በብዙ ቦታዎች ያተሳካለት መሆኑን ካገኘነው መረጃ ለማወቅ የተቻለ ሲሆን ግዴታንና ማስፈራሪያን በመጨመር ሁለተኛ ዙር ምልመላ ለማካሄድ ያቀደ መሆኑን ውስጥ አዋቂዎች ይናገራሉ። 6 ሚሊዮን አባላት ላይ በማለት ሲመጣንደቅ የቆየው ኢሃዲግ የተባለው የወያኔ ጭንብል እስከዛሬ የመለመላቸው አባላት ለጥቅም ራስን ካደጋ ለማውጣትና ለመሳሰሉት ምክንያቶች መሆኑን በህዝባዊ አመጽ ወቅት ባደረጉት እንቅስቃሴ ተጋልጧል የሚሉ ወገኖች ያሁኑ መልመላ በአንድ በኩል ያባረራቸውን ለመተካት በሌላ በኩል አፍላ ወጣቶችን በመመልመል ተብዛት ጥቂት አገልግሎቶችን ማግኘት ይቻላል ከሚል እምነት ነው ይላሉ። በተባበሩት መንግስታት ስር የሚገኘው የዓለም የሥራ ድርጅት ሰራተኞች መብታቸውን ለማስከበርና በሥራ የሚደርስባቸውን ጫናዎች በጋራ ለመመከት በማህበር የመደራጀትን መብት በሕግ ያጸደቀውና በመላው ዓለም የሚሰራበት ሆኖ ሳለ የወያኔ አገዛዝ ሰሞኑን የነን የሚጻረር መመሪያ ማውጣት ታወቀ። መመሪያው የኮንስትራክሽን የምድር ባቡር የጨርቃጨርቅ የጎዳ ሥራ ኩባንያዎችን የግል ሆስፒታልና ክሊኒክ ሆቴሎችን ማተሚያ ቤቶችን የመኪና መገጣጠሚያ ፋብሪካዎችን የመከላከያ ኢንዱስትሪ የብረታ ብረት ማምረቻ ድርጅቶችን የግል ኩባንያና ኢንሹራንስ ሰራተኞችን ማህበር የማቋቋም መብታቸውን ይከለክላል። ከዚህ በፊት ሰራተኞች በስራ ላይ የሚገጥማቸውን አደገኛ ሁኔታ ለመከላከል ይሰጣቸው የነበሩ ወተትና ሌሎች ቁሳቁሶች በዚህ ህግ መሰረት ሳይታደላቸው መቆየቱና ጉዳት ሲደርስባቸው ምንም አይነት ካሳ ሳይከፈላቸው መቆየቱ ይታወቃል። በተለያዩ ጨርቃጨርቅ ፋብሪካዎች የሚሰሩ ሴቶች በቻይናዎች፣ በቱርኮች፣ በህንዶች የመደፈር አደጋ እንደደረሰባቸው መዘገቡ ይታወሳል። በተለያዩ ከተሞች በወያኔ አገዛዝ የሚካሄደው የቤት ማፍረስ ዘመቻ እንደቀጠለ መሆኑ ተነገረ። በባህር ዳር ባለፈው ሳምንት በዩኒቨርሲቲ አካባቢ የተካሄደው የቤት ማፍረስ ዘመቻ በርካታ ዜጎችን ያስቆጣ ሲሆን ሰሞኑን ደግሞ ድማንቂ በተባለ አካባቢ በርካታ ቤቶች የፈረሱ መሆናቸውን ከቦታው ያገኘነው መረጃ ይገልጻል። በአዲስ አበባም ሳሊስና ሐና ማርያም አካባቢ የተካሄደው ቤቶችን የማፍረስ ዘመቻ ኗሪውንና አፍራሽ ግብረ ኃይሉን ለፍጥጫ መዳረጉ ታውቋል።
የወያኔው ፍርድ ቤት ማክሰኞ መጋቢት 19 ቀን በእነ ንግስት ይርጋ ጉዳይ ዳኞች በተደራራቢ ሥራ ምክንያት ውሳኔ ላይ ሊደርሱ አልቻሉም በሚል ለአርብ መጋቢት 22 ቀን የቀጠረ መሆኑ ይታወሳል። ፍርድ ቤቱ እነ ንግስት ይርጋ ያቀረቡትን የክስ መቃወሚያ ሙሉ በሙሉ ውድቅ ያደረገው መሆኑም ታውቋል። የምስክሮችን ቃል ለመስማት ለሚያዝያ 30 ቀን ቀጠሮ ሰጥቷል። የደቡብ አፍሪካው ፕሬዝዳንት የገንዘብ ሚኒስትራቸውን ከኃላፊነት ማባረራቸው አርብ መጋቢት 22 ቀን ይፋ ሆኗል። የገንዘብ ሚኒስትሩ የፕራፍ ጎርደን መባረር ቀደም ብሎ ተገምቶ የነበረ ቢሆንም በአሁኑ ወቅት እንዲባረሩ የተደረጉት ከ35 ሚኒስቴር ቦታዎች ውስጥ ለ10ሩ ሹምሽር በማድረግ ሽፋን ነው። እርምጃው እንደተገመተው በርካታ ተቃውሞ የቀሰቀሰ ሲሆን በጥቂት ሰዓታት ውስጥ የአገሪቱን የገንዘብ ዋጋ 5% እንዲቀንስ አድርጓል። የደቡብ አፍሪካ የተቃዋሚ ድርጅቶች ህብረት የሚኒስትሮቹን ሹምሽር ሆነ የገንዘብ ሚኒስትሩን መባረር አስመልክቶ ህጋዊ አለመሆኑንና ክስ እንደሚመሰርትም ገልጿል። የሀገሪቱ ምክትል ፕሬዝዳንትም የገንዘብ ሚኒስትሩን መባረር በምንም መንገድ ተቀባይነት የለውም ብለዋል። ሚኒስትሩ ሙስናን በመቃወም የዙማን መንግስት ያጋለጡ የቆዩ መሆናቸውና በብዙ ደቡብ አፍሪካውያን ዘንድ የተከበሩ መሆናቸው ይታወቃል። በደቡብ አፍሪካ የተለያዩ ከተሞች ሰላማዊ የተቃውሞ ሰልፎች የተደረጉ ሲሆን ፕሬዝዳንቱ ከስልጣን ይነሱ የሚሉ እንቅስቃሴዎች መካሄዳቸውም ተሰምቷል። የገንዘብ ሚኒስትሩ ከኃላፊነት መነሳት የደቡብ አፍሪካውን ገዢ ፓርቲ ይከፋፍላል ተብሏል። ባለፈው ረቡዕ የደቡብ አፍሪካው የጸረ አፓርታይድ ታጋይ የሚስተር አህመድ ካትራዳ የቀብር ስነ ስርዓት ላይ ሚስተር ፕራቨን ጎርደን ባደረጉት ንግግር ሞቅ ያለ ጭብጨባ የተደረገላቸው ሲሆን ዊኒ ማንዴላም የዙማን አስተዳደር ክፉኛ በመውቀሳቸው ተደንቀዋል። ሰባት ሚኒስትሮች የገንዘብ ሚኒስትሩ ካላፊነት ከተነሱ ስራቸውን የሚለቁ መሆናቸውን መግለጻቸውም ይታወሳል። የደቡብ ሱዳንን ሁኔታ በቅርብ የተከታተሉና ስለ ሁኔታው ጥናት ሲያደርጉ የነበሩ ወገኖች አርብ ዕለት ይፋ ባደረጉት ዘገባ ባለፈው ታህሳስ ወር የደቡብ ሱዳን መንግስት ወታደሮች በርካታ ቤቶችን በእሳት በማጋየት ዜጎችን አለመጠጊያ አስቀርተዋል ብለዋል። ዘገባው በአገሪቱ ደቡባዊ ክፍል የይ በሚባል አካባቢ በህዳርና በታህሳስ ወር በሶስት መንደሮች ውስጥ የሚገኙ 3000 ቤቶች በወታደሮች በእሳት ጋይተው ሙሉ በሙሉ የወደሙ መሆናቸውንና በመቶ ሺህ የሚቆጠሩ የአካባቢው ነዋሪዎች ሸሽተው ወደ ኡጋንዳ መሰደዳቸውን አብራርቷል። የደቡብ ሱዳን መንግስት ዘገባው መሰረተ ቢስ ነው ካለ በኋላ ቤቶቹ የተቃጠሉት በአማጽያን ኃይሎች መሆናቸውን ጠቅሷል። በሌላ በኩል በደቡብ ሱዳን በአማጽያን ታፍነው የነበሩ 2 የህንድና 1 የፓኪስታን ተወላጅ የነዳጅ አምራች ሰራተኞች የተለቀቁ መሆናቸው ተነግሯል። እነዚህ ሰዎች በሪክ ማቻር የአማጽያን ኃይል አባላት የታገቱት ከሶስት ሳምንታት በፊት ሲሆን አርብ መጋቢት 22 ቀን ንጻ መሆናቸው ለያገሮቻቸው ተነግሯል ተብሏል። ሰዎቹ ለምን እንደተያዙና እንዴት እንደተለቀቁ የተሰጠ መረጃ የለም።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 2 በደባትና ጠገዴ መሃል ያለው ርቀት ወፍ የሚበረው 50 ኪሎ ሜትር የማይሞላ ሲሆን በመካከል ግን ሰፊና ጥልቀት ያለው ገደል ስላለ ይህንን ለማቋረጥ መንገዱ በእጥፍ ይረዝማል። የመጀመሪያ ማረፊያ ካምፓችንን ያደረግነው ቁልቁለቱን ጨርሰን ነው። ወንዙ ድረስ እየተንደረደረ የወረድነው ቁልቁለት ከዳባት ከተማ 1200 ሜትር ዝቅ ብሎ ነው ደራ ይባላል። በእግራችን መውረድ ነበረብን። በዚህ ቁልቁለት በከፍት ጫንቃ ላይ የሚመች አይደለም። መንገዱም ቢሆን በየመሃሉ በድንጋይና በገደል ስንጥቆች ይቋረጥ ነበር። ከመጠን በላይ ለተጫኑት አህዮችም ማዘንኩ። እንዳይንከባለሉ በፊት ለፊት ሰኮናቸው እየተንፈቀቁ ነው ቁልቁለቱን የሚወርዱት። የጀርባቸው አጥንት ሲንጫጫ ትንፋሻቸው ሲያቃትት መስማት አሳዛኝ ነገር ነበር። ደግነቱ አርፈውና ተቀልበው የሰነበቱ ስለሆኑ ጥንካሮች ነበሩ። ጉዞ ስንጀምር የጫንቃ ወይም የጀርባ ቁስል የነበረው የጭነት ከብት አልነበረም። እንደዚህ አይነት መንገድ ወጥቶ የሚያውቅ ሰው ቁልቁለትን በፍጥነት በረጅም ሰዓት መውረድ ምን አይነት ሁኔታ እንደሚፈጥር ያውቃል። ጉልበት ይርዳል፣ ሰውነትም እንዳለ ቆስለት ስሜት ይኖረውና ትልቁም ትንሹም የሰውነት እንቅስቃሴ ህመም ይፈጥራል። ሰውም ሆነ እንስሶች ሁላችንም ማረፊያው ቦታ ስንደርስ በጣም ቢደክመን አያስገርምም። የሚያሳዝነው ግን ሁለት አህዮች ከጀርባቸው ላይ የብርቱካን ፍሬ የሚያክል እብጠት ተገኘባቸው። ሌላ የሚደረግ ነገር አልነበረም። ሁለት የብረት መተኮሻዎች ለዚሁ ጉዳይ ተብለው ተጭነው ስለሚጓዙ እነሱን በእሳት አግሎ እብጠት ያለውን ከብት አስተኝቶ እብጠቱን በትኩስ ብረት መጥበስ ነው። አስተካቂ ቢመስልም እንደዚህ አይነቱ ቁስል በጊዜው ፍቱን የሆነ ድርጊት ነው። እብጠቱን በጋለው ብረት በአግድሞሽ ሰንበር እስኪያወጣ ድረስ በመስመር እያደረጉ መጥበስ ነው። ወዲያውኑ ሲደረግም ውጤቱ የተሻለ ይሆናል። የጠባሳው እርዝመትና ብዛት እንደ እብጠቱ ትልቅነት ነው። ከብቶቹ ከተጠበሱ ከአንድ ሰዓት በኋላ ለጭነት ዝግጁ ይሆናሉ። ይህ ሁኔታ ህመም የሚፈጥር ቢሆንም የከብቶቹ ጀርባ ተጨማሪ ጉዳት አያሳይም። ቁስሉ በየቀኑ ለብ ባለ ውሃና በሳሙና ከታጠበና እየተጫኑም ቢሆን በደንብ ከተያዘ በሁለት ሳምንታት ውስጥ ጨርሶ ይድናል። የተፈጠረው ጠባሳ ደግሞ ጥንካሬው ይጨምራል። ያጋደለ ወይም ያልተስተካከለ ጭነትን የሚችል ሆኖ እብጠት እንደገና እንዳይፈጠር ይረዳል። እንዲያውም የዚህ አይነት ጠባሳ በጀርባው ላይ ያለው የጋማ ከብት ተፈላጊና ዋጋውም ከፍ ያለ ነው የሚሆነው። ከብቱም አልፎታል ይባላል። መጨለም ጀምሮ ነበር። እኛም ሁለቱን አህዮች አክመን እየጨረስን ነበር። ድንገት የታጠቁ ወታደሮች ከሰሜን አቅጣጫ ወደኛ ሲመጡ አየን። ቁም ቁም የሚል ጩኸት ሲያሰሙ ሁላችንም መሳሪያችንን አቀባበል። ደግነቱ ምንም አደጋ አልተፈጠረም። ወታደሮቹ ደጃዝማች አያሌው እኛን እንዲያጅቡ የላኳቸው ነበሩ። እነዚህ ስለመጡ መጀመሪያ አጅበውን የመጡት የፊታውራሪ መርሶ ወታደሮች ወደ አለቃቸው እንዲመለሱ ተደረገ። በጠዋት መንገድ ስለምንጀምር የተጫነውን ሁሉን ነገር አዲስ ለመጡት ወታደሮች ማስረከብ ማታውኑ መደረግ ነበረበት። እንግዲህ የተፈጠረውን ውዝግብ ማስተዋል ነው። ኢትዮጵያውያን ክርክር የሚወዱ እንዲያውም በክርክር የተካኑ ሰዎች ናቸው። ከዚህ ቀደም ቁጥር የለሽ ክርክር ሲካሄድ ሰምቼ አውቃለሁ። የዛሬውን የሚያክል ግን አይቼም አላውቅም። የመጀመሪያው ውይይት የአህዮችን ቁጥር በሚመለከት ነበር። ይህ እንኳን የሚያስቸግር አልነበረም። ተክላላ ቁጥራቸው በእጅ ላይ ካሉ ጣቶች ቁጥር አይበልጡም። ከአዲሶቹ አጃቢዎች አንደኛው ጠጋ ብሎ ሲመረምር ሁለቱ የተጠበሱ ሆኖ ያያል። ጠባሳውም አዲስ እንደመሆኑ ሽታው እንኳን አልለቀቀም ነበር። የተነሳው ጥያቄ እንዴት የመጀመሪያ አጃቢዎች ከዳባስ ሲነሱ ጤነኛ እንስሳ አልያዙም? አሁን እነዚህ የተጎዱ አህዮችን ዋጋስ ማን ይከፍል ነው ነበር። አዲስ የመጡት አጃቢዎች ኃላፊነት መውሰድ አልፈለጉም። በሁለቱ ምትክ ሁለት ጤነኛ አህዮች ይሰጡን ብለው ጥያቄ አቀረቡ። የዳባት አጃቢዎች ደግሞ የመከላከያ ክርክራቸው ቁስሉ በግድየለሽነት የመጣ ሳይሆን በመንገዱ ምክንያትና በተጫኑት የጭነት አይነት ነው። ይህ ደግሞ አዲስ ነገር አይደለም፣ በየመንገዱ የሚፈጠር ሁኔታ ነው። መጠበሱም ቢሆን ጠንካራ ነው የሚያደርጋቸው በማለት አቀረቡ። ክርክሩ ለአንድ ሰዓት ያህል ከቀጠለ በኋላ ግን እኔ ራሴ ገባሁበትና በጽሑፍ የሁሉንም ኃላፊነት እኔ ወስዳለሁ ብዬ አቀረቡ። ሁለቱን ተከራካሪ ወገኖች የሚስማማ ሐሳብ ስለሆነ በዚህ መንገድ ይሄኛውን ሙግት አስቆምኩት። ትልቅም ሆነ ትንሽ የኢትዮጵያ ወንዶች በሕይወታቸው የሚያስደስታቸው ትልቅ ነገር አለ። ሁሉም ጠመንጃቸውን መወልወል፣ መፈታታት፣ የተፈታቱትን የመሳሪያ ክፍሎች በፀሐይ ወይም በእሳት ማሞቅ፣ እንደገና መልሶ መገጣጠም ይወዳሉ። ይህንን ያለማቋረጥ ለሰዓታት ግፋ ሲልም ለቀናት ቢያደርጉ ደስ ይላቸዋል። የእጅ ብረታቸውን በጣም ስለሚወዱ በፍቅር አይን እያዩ ጠመንጃቸውን ይስማሉ። ይህንን ስለማውቅ አዲስ በመጡት አጃቢዎች ተጭነው የመጡት መሳሪያዎች ይፈቱና ይታዩ ሲባል የመጀመሪያ አጃቢዎች መስማማታቸውን ስሰማ አልገረመኝም። ሁለት ፋኖሶች እንዲበሩ ተደረገና መሬቱ ላይ ምንጣፍና ሸማ ተዘረጋ። ከሁለቱም ወገን ወታደሮችና ጭፍሮች ዙሪያውን ተቀመጡ። መሃል ላይ አንደኛው አውቶማቲክ መሳሪያ ተቀመጠ። ቆሜ በትዕግስት የሚደረገውን መመልከት ጀመርኩ። እነዚህ መሳሪያዎች የነዚህን ጥንታዊ ተዋጊ ጦረኞች ጉጉት ለማስታገስ እንደ መስዋዕትነት ለፍሪዳ ሊቀርቡ ነው። አሁን አሰራሩን እንኳን በውል የማያውቁትን እንደዚህ የተወሳሰበ መሳሪያ መልሰው ይገጥሙት ይሆን ብዬ ማሰብ ጀመርኩ። እንዴት እንደሚያደርጉ ለማወቅም ጉጉት አደረብኝ። ለማንኛውም የብሎን መፍቻ ያዝ ችሎታ አላቸው። እያንዳንዱን የመትረየስ ክፍል ተራ በተራ ፈቱት። የተፈታውን ክፍል በደንብ እያዩና እየመረመሩ ሸማው ላይ መቆለል ጀመሩ። ሁሉም የሚፈታው ነገር ተፈቶ ሲያልቅ የፎይታ ትንፋሽ በተቀመጡት ዙሪያ ተሰማ። የተቆለለውን ክምር መሳሪያ በሸማ እንደ ተጠቀለለ አነሱና ሁለተኛውን ያልተፈታውን መትረየስ ይዘው መጡ። ድንገት ጥርጣሬ ተሰማኝና ለማረጋገጥ ብዬ ሁለተኛውን ከመፍታታችሁ በፊት የመጀመሪያውን መልሳችሁ አትገጥሙም ወይ ብዬ ጠየቅሁ። የተሰጠኝ መልስ ደግሞ የለም፣ እኛም እናስበው አንተ መልሰህ እንድትገጥመውና መስራቱን እንድታረጋግጥልን ነው የሚል ሆነ። ጥርጣሬ ተረጋገጠ። በሉ አመሰግናለሁ። እንደ ሕፃን ልጆች ከባችሁ ተቀምጣችሁ የማታውቁትን ነገር እንዳሻንጉሊት ስትበትኑ ያመሻችሁት ሌሊቱን በሙሉ እኔ እንድገጥመው ልታደርጉኝ ነው? እናንተ ደደቦች፣ እኔ ሐኪም እንጂ ወታደር መሆኔን አታውቁም? አሃ ፈረንጅ ከፈለገ እኮ ሁሉን ነገር ማድረግ ይችላል። እሱ እንኳን የሚቻል ነገር ነው። እኔ ግን እንዲህ አይነቱን ነገር መስራት አልፈልግም። ይህን አንዱን ብቻ ነው መልሼ ለመግጠም የምሞክረው። ሌሎቹን ግን ሳትነኩ እንዳሉ በመጡበት ሁኔታ ማስረከብ አለባችሁ። ከዚያ በኋላ ማረፍ አለብን። እኔም ብላችሁን ካልሰማችሁ ግን መሳሪያዎቹን እንደተበተኑ ለደጃዝማች አያሌው ታስረክባላችሁ። ያ ደግሞ የሚያስከትለውን ነገር ታውቃላችሁ። ትዕዛዝ የተሞላበት ቃሌ ሥራውን ሠራ። በሐሳቤ ተስማሙ፣ ነገር ግን መከራከር ነበረባቸው። በኢትዮጵያ መቃወምና መከራከር ባህል ነው። ይህን የማያደርክ ሰው ከበሬታ ያጣል። የገባውትን ቃል ለመፈጸም ቁጫቁና መሳሪያውን እንደገና መግጠም ጀመርኩ። ያለኝ የሌለኝን ዕውቀት መጠቀም ነበረብኝ። አደበለዚያ የነጨሰም መጥፋቱ ነው። ያላበኝና ቁና ቁና እየተነፈስኩ ከብዙ መከራና ድካም በኋላ መትረየሱን በነበረበት ሁኔታ መልሼ መግጠም ቻልኩ። አሁን ሄደን ማረፍ አለብን አልኩ። የለም አናርፍም። አሁን ደግሞ ምን ቀረ? አሃ ጥይቱ መቆጠር እኮ አለበት። ይስ ትክክል ነው። ረስቼ ነው። ለነገሩ ጊዜም መውሰድ የለበትም። በርካታ መጋዚን በካርታ የተቀመጠውን መቁጠር ብቻ ይበቃል። ያገኘውት መልስ ግን የለም፣ እያንዳንዱን ጥይት ነው ምን ቆጥረው። ምን? ከመጋዚኑ ጥይቶች ልንፈለቅቅ ነው? የለም፣ እኔ ምላችሁ በጣም ይበዛል። እያንዳንዱ ካርታ 750 ጥይት ይይዛል። 10 ካርታዎች አሉ። የሚያረካችሁ ከሆነ ሂሳቡን አስቡና ስንት ጥይቶች እንዳሉ ድረሱበት። እኔ ግን ሄጄ ተኛለሁ። ለማንኛውም ለጥበቃ ስል ድሬሰሩን መኝታውን የጥይት ሳጥኖች ላይ እንዲያነጥፍ አድርጌዋለሁ። ከጧቱ 11 ሰዓት ሲሆን መንገድ ጀምረናል። ወንዙን ሽቅብ ወደ መነሻው እየተከተል በርቀት መሄድ ነበረብን። ከዚያም አግድሞሽ በመሄድ ወደ ጠገዴ ተራሮች መውጫ ወደ ሆነው ባንድ ማለፊያ መንገድ ወይም በር በኩል ማለፍ አለብን። መንገዱ ከፍታና ዝቅታ ያለው ሲሆን ጥቅጥቅ ያለ የቀርከሃ ጫካ ማቋረጥንም ይጨምራል። ሳሩም የአራት ሜትር ከፍታ ያለው የዝሆን ሳር ነው። በመንገዳችን አንሰያ የተባለውን ጥርት ያለ ውሃ የሚፈስበትን ወንዝ 9 ጊዜ አቋርጠናል። መንገዱ እንደዚህ በየጊዜው የሚለዋወጥበት ጉዞ ደስ የሚል ነበር። ሰውም ሆነ እንስሳ የውሃ ጥሙን በፈለገ ጊዜ ማርካት ይችል ነበር። ድንገት በደም የራሰ የልብስ ብጫቂ በመንገዳችን ላይ አየን። ልብሱ የተገኘበት ቦታ ሳሩ ተደምድሞ የተረገጠ መሆኑ ያስታውቃል። ግብግብ የተፈጠረበት ቦታ መሆኑ ምልክት ነው። ብቻውን የእግር መንገዱን ተከትሎ ይሄድ የነበረ ወታደር ነው። ምንም ሳይጠረጥር ጠመንጃውን ትከሻው ላይ አድርጎ ሲጓዝ አድፍጦ ይጠብቅ በነበረ ቀማኛ ጠመንጃውን ተነጥቆ ነው። ከትንሽ ግብግብ በኋላ ወታደሩ ሕይወቱን አሳልፎ ሰጥቷል። እንግዲህ አስከሬኑ ወደ ጉድጓድ ተጥሏል ወይም አውሬ በልቶታል። በኢትዮጵያ እንዲህ አይነቱ ነገር በየጊዜው ይፈጸማል። እንደወጡ ቀሩ ለሚባሉ ሰዎች ምክንያት አንዱ ይህ ሳይሆን አይቀርም። ከቀኑ 10 ሰዓት ሲሆን ከሸለቆው ዳርቻ ደረስ። ከሚቀጥለው ማረፊያ ካምፓችን ለመድረስ ወደ ላይ የ500 ሜትር አቀበት መውጣት ነበረብን። ከዚህ ካደርንበት ጋሞ ከሚባል ቦታ ላይ ሆኖ ዙሪያውን ለተመለከተ ሰው ሸለቆውን በውስጡ ከሚጠማዘዘው ወንዝ ጋራ ከሸለቆው ማዶ ደግሞ የአባት ተራሮችን ጨምሮ አስገራሚ ትዕይንት ነው። የተለያየ ቅርጽ ያላቸው አለቶችም ይታያሉ። ለምሳሌ አንድ ከተራራዎች አናት ላይ ወጣ ብሎ አንድ ወጥ የሆነ የተሽሞለሞለ የድንጋይ ከፍታ ከተራራው አናት ይጀምርና ቁልቁል ወደ ሸለቆው ይወርዳል። ሸለቆው ሲደርስ ይቋረጥና እንደገና በተቃራኒው በኩል ወደ ላይ ወደ ተራራው ተመልሶ ይወጣል። ከፍታው ከ15 እስከ 20 ሜትር ሲሆን የጎን ስፋቱ ደግሞ ከ3 ሜትር አይበልጥም። የንጉሱ አጥር ተብሎ ይጠራል። አፈታሪኩ እንደሚለው ከሆነ በንጉሱ ትእዛዝ ድንጋዩ እንዳጠር በመነሳት ንጉሱንና ወታደሮቹን ከጠላቶቹ ከልሎ አስጥሏቸዋል ይባላል። ይህን የድንጋይ ከፍታ በተገዴ የተራራ ሰንሰለቶች በኩል ከታች ረባዳው ወልቃይት ገብቶ እስኪጠፋ ድረስ ሲቀጥል አይቻለሁ። ባይኔ ማየት የቻልኩትና የተከታተልኩት ይህ የአለት ከፍታ በግምት ወደ 7 ኪሎ ሜትር ይሆናል። የሶስተኛው ቀን ጉዟችን ዳገት ብቻ ነው። መንገዱ ወደ ላይ ያሻቀበ መሄድ ብቻ ነው። አየሩም እየቀደደ መሄድ ጀምሯል። አድካሚና አሰልቺ ነበር። የተቀመጥኩበት በቅሎ መሸከም ስላልቻለ በእግሬ መጓዝ ነበረብኝ። ሁለቱ የተጠበሱት ጋማ ከብቶች ደግሞ አስቸጋሪ ነበሩ። ሙቀቱ፣ ላቡ፣ ወደ ኋላ የሚንሸራተተው የተሸከሙት ጓዝ ህመም እየፈጠረ ስላስቸገራቸው እየደጋገሙ የተሸከሙትን ጓዝ በርግጫ እየዘለሉ ወይም መሬት ላይ እየተንከባለሉ እያወረዱ ይጥሉት ነበር። ቀጥር ላይ የ3000 ሜትር ከፍታ ላይ ያለ አምባ ላይ ወጣን። ከአንድ ሰዓት ጉዞ በኋላ የደጃዝማች አያሌው ካምፕ ነው የተባለ ቦታ አደረስ። ነገር ግን የፈለኩትን ያህል በመከረም ካምፕ የሚባል ነገር ማየት አልቻልኩም። ቦታው ትንሽ ዝቅ ብሎ ለሩብ ኪሎ ሜትር የሚሆን ርቀት ተቀራርበው ባደጉ ትላልቅ ዛፎች የተሞላ ነው። ይህ ካምፕ ከሆነ የሚንቀሳቀሱ ሰዎች ማየት ነበረብን። በዚህ ቦታ ግን ዝር የሚል ነፍስ አይታየም። ይህ ያልተለመደ ነገር ነው ብዬ አሰብኩና ወደ አንደኛው ወታደር ዞር ብዬ ምን ማለት ነው ብዬ ጠየቅኩት። ወታደሩም ወደ አንድ ችፍግ ወዳለ ቁጥቋጦ አቅጣጫ እንድመለከት ጠቆመኝ። በደንብ ሳስተውል የቁጥቋጦው ቅጠሎች እንደ መድረቅ ያሉ ስለነበር ከሌሎች ለየት ያለ ነው። ከቁጥቋጦው ብቅ የሚል ነገር አይታይህም ብሎ ጠየቀኝ። አሁን በግልጽ የጠመንጃ ፈሙዝ ታየኝ። ያ የአየር መቃወሚያ ነው። ለመሰወር ነው እንደዚያ የሆነው። ዙሪያውን ካስተዋልክ እንደሱ የመሰሉ ቁጥቋጦዎች በብዛት ታያለህ አለኝ። ከዚያም ጨምሮ ሲያብራራልኝ በቀን ብርሃን ምንም አይነት እንቅስቃሴ ማድረግ ፈጽሞ የተከለከለ ነው። ሰውም ሆነ እንስሳው ጫካ ውስጥ መደበቅ አለባቸው። የጥልያን አውሮፕላኖች መምጣታቸው ስለማይቀር አስቀድመው እንዲያውቁብን ወይም እንዲያገኙን አንፈልግም። በኔ መሪነት በሁለት ረድፍ ተሰለፍ በዛፎች ስር ለስር ተራምደን ዋናው ካምፕ ደረስ። ወታደሮች በሁለት ረድፍ ተሰልፈው በተጠንቀቅ ቆመው እየጠበቁን ነበር። ጥሩምባ ተነፋ። ስጦታም ከተሰጠን በኋላ ሰወር ብሎ ወደ ተወጠረ ደጃዝማች አያሌው ተጋድመው ወዳሉበት ድንኳን ውስጥ ገባን። ምዕራፍ አራት ሰላም በካምፕ ውስጥ። ከዚህ በፊት በአዲስ አበባ በተለያዩ አጋጣሚዎች ደጃዝማች አያሌውን ባያቸውም ትውውቅ አልነበረንም። ስለዚህ የዚህ የመጀመሪያ ግንኙነታችን ስነ ስርዓትና ትህትና በተሞላበት ሁኔታ አጭር ነበር። መቆያዬ ወደ ሆነው ድንኳን አሳዩኝ። ከላዩ በዛፎች ቅርንጫፎች ተከልሎ የተተከለ ትንሽና ደስ የሚል ድንኳን ነው። ሌላ ድንኳን ደግሞ ወደ ቁጥቋጦዎች ጠጋ ብሎ ለድሬሰሩና ለሕክምና ቁሳቁሶች እንዲሆን ተብሎ ተተክሏል። ሲሜን ተተላጨውና ከታጠብኩ በኋላ የካምፑን ዙሪያ ለማየት ወጣው። ድንኳን የተፈቀደው ለመኮንኖች ብቻ ስለሆነ የድንኳኖች ቁጥር መጠነኛ ነው። ጫካው ውስጥና በየዛፎቹ ስር ግን በቅጠል የተሰሩ ትንንሽ ጎጆች በሚያወሩና በሚስቁ ወታደሮች ተሞልተዋል። የሚያጸዱ ወይ ደግሞ በትንሽ የድንጋይ ወፍጮ ላይ የሚፈጩ ሴቶችም አሉበት። በቅሎ ፈረስና ህዮች ደግሞ የታጨደላቸውን አረንጓዴ ሳር ያኛኩ ባጭር ባጭሩ ታስረው ቆመው ይታያሉ። ለቋንጣ የሚሆን የስጋ ዝልዝል ደግሞ በየቦታው ተንጠልጥሎ ይታያል። ሁሉም ነገር የሚመች ይመስላል። በተክላላው ካምፕስ የተረጋጋ መልካም ምኞት ስሜት እንዳለ ይስማኛል። በካምፕስ እየተዘዋወርኩ ይያለ የመልክት ጥሩምባ ተነፋ። ወዲያውኑ ካምፕስ ህይወትና እንቅስቃሴ መታየት ጀመረ። ወታደሮቹ ሴቶች አገልጋዮች ከተደበቁበት ቦታ ወጡ። የታሰሩት እንስሳትም ተለቀቁ። ቀደም ሲል ያናገርኩት ወታደር ከቀኑ 11 ሰዓት በኋላ የጣሊያን አውሮፕላኖች ባየር ላይ ጥቃት ስጋት የለም ብሎ ነገረኝ። ስለዚህ አሁን ወጣው እንጨት መልቀም፣ ውሃ መቅዳት፣ ለከብቶቹም ሳር ማጨድ ይችላሉ። በተጨማሪም ካምፕስ እንደፈለጉት መንቀሳቀስ ይችላሉ። ለሚከተለው ቀን የሚሆነው ምግብ በሙሉ ዛሬ ማምሻውን መዘጋጀት አለበት። በጧት ቡና ብቻ ነው የሚፈላው። እሱም ቢሆን ፀሐይ ሳትወጣ ነው። በምንም አይነት በቀን እሳት አይነድም፣ ምክንያቱም ጭሱ ከሩቅ ባየር መታየት ስለሚችል ነው። እንደምታውቀው እሳት ባለበት ሁሉ ጭስ አለ በማለት ወታደሩ ተናገረ። እንደዚህ ያለ የተጠናከረ ጥበቃ ሁኔታ በኢትዮጵያውያን መዘጋጀቱ አስገረመኝ። ከዚህ በፊት የአውሮፕላን ጥቃት ደርሶባቸው አያውቅም። ለመሆኑ ማን ነው ይህን ያስተማራቸው ብዬ ጠየቅኩ። ጀግናው ጌታችን ደጃዝማች አያሌው የሚል መልስ ተሰጠኝ። እኛም እናቀው ነገር የለም። አውሮፕላን የሚባል ነገር እንኳ ገና አላየንም። ነገር ግን አለቃችን እንደሚያውቁ ስለምናውቅ የታዘዝነውን መፈጸም ነው። ዋ ትእዛዙን ለማያከብር ሰው ከሙሉ ጦር ፊት 40 ጅራፍ ነው የሚወርድበት። ደጃዝማቹን እየወደድኳቸው መጣሁ። ጉልበትና ጥንካሬ ያለው አንድ አበሻም አለ አልኩ። እንግዲህ የቁርጥ ቀን ሲመጣ ወደ ኋላ ሳይሉ ገትረው የሚይዙ ሰው መሆናቸውን ደግሞ እናያለን አልኩ። የቁርጥ ቀን ሲመጣ መሸሽ እንግዳ ነገር አይደለም። አንድ አገልጋይ ልጅ መጥቶ ወደ ደጃዝማች ድንኳን እንደተጠራው ነገረኝ። ደጃዝማች አልጋቸው ላይ ግማሽ ተመቀመጥ ብለው ከፊት ለፊታቸው ጠረጴዛ ተቀምጦ አየኋቸው። ወዲያውኑ ምርመራ እንዳደርግላቸው ጠይቄ ተፈቀደልኝ። ምርመራው እንዳለቀና መድኃኒቱም ተሰጥቶ እንደጨረስ እጃችንን ታጠብንና ወደ ምግብ ገበታ አመራን። የሚገርም የምግብ አይነት ነው የቀረበው። አውሮፓዊ እንደመሆኔ ምንም አውሮፓን ባያዩና ለስልጣኔ የራቁ ቢሆንም ለኔ የሚሆን የፈረንጅ ምግብ ማዘጋጀት እንደሚቻል ለማሳየትም ነው። ለካስ ከጣሊያኖች ቤት ይሰራ የነበረ አገልጋይ ያየውንና የተማረውን የአውሮፓ ምግብ እንዲሰራ ሙሉ ፈቃድ ተሰጥቶት የሚያውቀውን የምግብ አይነት በሙሉ አዘጋጅቷል። የምግቡ አይነት ደግሞ በሚቀጥለው ተራ ቀረበ። የዶሮ ስጋ፣ ሰርዲን በዘይት የተጠበሰና ከጎመን ጋር የተዘጋጀ፣ የሩዝ ቅቅል ከተምር ጋር፣ የተቀቀለ የበሬ ስጋ ከሩዝና ከድንች ጋር፣ የታሸገ ሳልመን ከተቀቀለ ካሮት ጋር፣ ሌሎችንም ጨምሮ በመጨረሻም የታሸጉ የተቀላቀሉ ፍራፍሬዎች ነበሩ። የምግብ አምሮትም ስለነበረኝ ከቀረበው ሁሉ የቀማመስኩ ምግቡን ያዘጋጀውን ሰው እያመሰገንኩ የበላሁትን በጥሩ የጣሊያን ወይን አወራረድኩት። ከዚያም ቀስ ብዬ ጋባዥን የኢትዮጵያ ምግብ እንድቀምስ እንዲፈቀድልኝ ጠየቅኩ። እንዴታ ምን አለበት? ነገር ግን ከወደድከውና ከቻልከው ነው ተባልኩ። በሚገባ አልኩ። ቀጠል አድርጌም ሌላ ነገር ሳይሆን እንጀራና ወጥ ነው መበላው። ብዙ ጊዜ ደጋግሜ ስለበላሁት እንደምወደው የእውነቱን ተናገርኩ። ከዚያ በኋላ አልፎ አልፎ ካልሆነ በስተቀር የፈረንጅ ምግብ እንዳይሰራ እኔም የአበሻ ምግብ እንድበላ ተስማማን። ተመግበን እንደጨረስ ደጃዝማች ሻምፓኝ ከፈቱልኝ። እንኳን ደህና መጣህ አቀባበል ነው። ቀጥሎም የአገሩን ቋንቋ መቻሌ የአገሩን ባህል በማክበሬ በጣም የረኩ በመሆኑ ደስ ያሰኛል አሉ። ምክንያቱም 15,000 ከሆኑት በእኔ ሰዎች መካከል እንግድነት አይሰማም በማለት ገለጹ። እኔም ከልባቸው እንደ ተናገሩ ነው የተሰማኝ። ወደፊት በስንት መከራ የሚፈተሸው ወዳጅነታችን በዚህ ምሽት ተጠናክሮ ነው የጀመረው። እኩለ ሌሊት እስከሚሆን ቁጭ ብለን በጋራ ስለምናውቃቸው ሰዎች ማውራት ቀጠል። እጃዝማች በአዲስ አበባና በውጭ ዓለም የሚሆነውን ማወቅ እንደሚፈልጉ ግልጽ ነው። ስለ ሁኔታዎች ያላቸው ዕውቀትና ግንዛቤ የሚገርምና ካንድ ኢትዮጵያዊ ከሚጠበቀው በላይ ነበር። የተለያዩ ጥያቄዎችን እያነሳን ስንወያይ ደስተኛ ነበርኩ። ለመሄድ ስነሳም ስለ ካምፑ ምን አስተያየት እንዳለኝ ጠየቁኝ። አስገራሚ ነው። እንደ እውነቱ ከሆነ እንደዚህ አይነት ዝግጅት አልጠበቅኩም አልኩኝ። መልካም አየህ አሉ። እነዚህ ዕውቀት የሌላቸው ወታደሮች ስለ ዘመናዊ ጦርነት የሚያውቁት ነገር የለም። ቦምብ ከሰማይ ሲጣል አይተው አያውቁም። ቦምብ የሚያደርሰው የጉዳት መጠን ምን ያህል እንደሚሆን ግምቱም የላቸውም። ሐሳብ የላቸው ግዴለሽም ስለሆኑ እንግዲህ በእኔ ነው የሚተማመኑት። ኃላፊነቱ የኔ እንደመሆኑ መጠን የግድ ኃይለኛ መሆን አለብኝ። በጠላት አስቀድሜ ሳልታይ የጦር ግንባር መድረስ እንዳለብኝ ትረዳለህ። አዎ፣ ግን ይህን ያህል ቁጥር ያለው ሰራዊት ከሴቶች ከልጆችና እንስሳቱን ጨምሮ ሳይታይ እንዴት ነው 250 ኪሎ ሜትር ርቀት የሚጓዘው አልኩኝ። መሄድ አለበት እናም ይሄዳል አጭር መልስ ነበር። ተሰናብቼ ወደ ድንኳኔ ያመራው። ይህ ብልህና ጠንካራ አበሻ ሰው አስደንቆኛል። አመለካከታቸውና አቀራረባቸው አውሮፓዊ ሰው ነው የሚያስታውሱኝ። ቁመናቸው ከመካከለኛ ቁመት በላይ የተሟላ የተደዳደለ ሰውነት ሲኖራቸው ወፍራምም አልነበሩም። ጸጉራቸው ጨብረር ያለ ሲሆን ፊታቸው እንደ ክብነት የቃጣውና አጠር ያለ በስነ ስርዓት የተቆረጠ ጺም አለበት። ግንባራቸው ሰፋ ያለ ሲሆን አይናቸው ገለጥ ያለ አመለካከት ከፈገግታ ጋር ያሳያል። 50 ዓመት እድሜ ያለፋቸው በቅርቡ ነው። ለ25 ቀናት ቆይታ ባደረግንበት በዚህ ቦታ የደጃዝማች ጤንነት በየቀኑ እየተሻሻለ ሲሄድ ማየት አርክቶኛል። አበሻ ሲታመም የፀሐይ ብርሃን ሆነ ሌላ ብርሃን እንዳይጥልበት ራሱን ዘግቶ ነው የሚቀመጠው። ብርሃን ሲጥል አደገኛ ነው ተብሎ ነው የሚታመነው። በጨለማው ምክንያትና በታሸገው አየር ምክንያት በሽታው እየከፋ በመሄድ የማገገሚያ ጊዜው ይራዘማል። ከመጣው በሶስተኛው ቀን ግን ለአንድ ሰዓት የሚሆን ውጭ ወጥተው በመቀመጥ ንጹህ አየር እንዲያገኙ አሳመንኳቸው። ከዚያ በፊት ደግሞ የድንኳኑ በር እንዲከፈት መክሬ ይከፈት ጀመር። ውጭ ወጥተው በብርድ ልብስ ተሸፍነው የሚመች ወንበር ላይ መቀመጡን እየወደዱት ስለመጡም ቀኑን በብዛት በዚህ መልክ እንደተቀመጡ አሳለፉት። ብዙ ጊዜ እንቅልፍ ያስቸግራቸዋል። ያን ቀን ማታ ግን እንደወደቀ ግን ጥሩ እንቅልፍ ተኝተው እንዳደሩ በነጋታው ነገሩኝ። በነዚህ ቀናትም እኔም የካምፑን አንኗኗር ለማጥናት አጋጣሚ አገኘው። ከብዙዎች የደጃዝማች መኮንኖችና አዛዦችም ጋር ተዋወቅኩ። የመኮንኖችን የጀግንነት ታሪኮችና ለጌታቸው ያላቸውን ታማኝነት እሰማ ነበር። ሁሉም በደጃዝማች እድሜ ክልል ያሉ ሲሆን በ16 ዓመታቸው አጼ ምኒልክ የደጃዝማችነት ማዕረግ ሰጥተው የከፋገሽ ካደረጓቸው ጊዜ ጀምረው አብረው ያገለገሉ ናቸው። በብዙ ጦርነቶች ጎን ለጎን አብረው የተዋጉ ሲሆን እነዚህ ሁሉ ዓመታት በድል ሆነ በውድቀት ሳይለያዩ አብረው የቆዩ ናቸው። ቆራጥና የማያወላውሉ ወንዶች ናቸው። እኔም በቀላሉ ወደድኳቸው። በተጨማሪ ከደጃዝማች የንሳ አባት አባ ጌታሁን ጋር ተዋወቅ። አባ ጌታሁን የጋባት ቤተ ክርስቲያን አለቃ ሲሆኑ ሀብታምና ተሰሚነት የነበራቸው ናቸው። መልካቸው እንደ ስዕል የጠራ የሚያምር ነው። የሚያሳዩት አንገት የደፋ አመለካከት ቢሆንም በውስጣቸው ኩራት እንዳለባቸው ያስታውቃል። ሁለታችን ግን ልብ ለልብ አልተገናኘንም። እኔ ያሰብኳቸው እንዳስመሳይ አድርጌ ሲሆን እሳቸው ደግሞ እምነት የለሽ ወይም ጸረ ሃይማኖት አድርገው ነው የሚያስቡኝ። ሁለት የማይገናኙና የማይተማመኑ አመለካከቶች ናቸው። ጥቅምት 23 ንጉሱ የነገሱበት ቀን ነበር። ቀኑን በማክበር ለ5000 መኮንኖችና ወታደሮች ግብር ሊደረግ ነው። ሁለት ትላልቅ የሾላ ዛፎችን እንደ ጣራ በማድረግ በእንጨትና በቅጠል የታጠረ በአንድ ጊዜ 1000 ሰዎች ማስተናገድ የሚችል ዳስ ተሰራ። የአካባቢው ገበሬዎች ከበዓሉ በፊት 5000 እንጀራና 50 ጋን ጠላ እንዲያቀርቡ ግብር ተጥሎባቸው ነበር። የደጃዝማች አያሌው ወጥ ቤቶች በየጦር ግንባሩ አብረው የሚጓዙ 30 የሚሆኑ አገልጋይ ሴቶች ያሉበት ሲሆን ለድግሱ የሚያስፈልገውን ጠጅና ወጥ እንዲያዘጋጁ ኃላፊነት ተጥሎባቸዋል። አዳራሽ ውስጥ ለዝቅተኛ መኮንኖችና ለባለትዳር ወንዶች የተለየ ማዕድ ተዘጋጅቷል። እንደ ጠረጴዛ ሆኖ የተሰራው ከስር በተተከሉ ጉራጅ ግንዶች ላይ የተዘረጋ የቀርካ ሳጠራ ነው። ርዝመት ያለው ሲሆን ስፋቱ ከግማሽ ሜትር አይበልጥም። ላዩ ላይ እንደ ጠረጴዛ ልብስ ሸማ ተዘርግቶበታል። በአዳራሹ በአንድ በኩል ደግሞ ከፍ ያለ መድረክ ተዘጋጅቷል። ላዩ ምንጣፎች ተዘርግተውበታል። ያለቃው የደጃዝማች መቀመጫ ተለይቶ ይታወቃል። ምክንያቱም ምርጥ ምንጣፍ የተዘረጋበትና ሁል ጊዜ የሚቀመጡ ሁለት ትራሶች ስላሉበት ነው። መሶቦች ደግሞ በሚገባ ርቀት ተሰልፈው ተቀምጠዋል። እነዚህ ደግሞ ለተከበሩ እንግዶች ማዕድ መሆናቸው ነው። የደጃዝማች ቦታ ላይ መሶብ አልተቀመጠም። ደንቡ መሶቡ የሚመጣው ደጃዝማች ከተቀመጡ በኋላና መሶቡ እንዲቀርብ ትዕዛዝ ሲሰጡ ብቻ ነው። ይህም የሚደረገው በምግቡ ላይ መርዝ እንዳይደረግ ለመጠበቅ ነው። በኢትዮጵያ በዚያን ጊዜ ሰዎችን መመረዝ ደጋግሞ የሚታይ ነገር ነው። እንደሳቸው ከፍ ያለ ስልጣን ወይም ማዕረግ ያለው ሰው ከምቀኛና ከጠላቶች ሁል ጊዜ መጠንቀቅ አለበት። ሁሉም ከተዘጋጀ በኋላ ደጃዝማች በጥቂት አገልጋዮች ታጅበው ወደ አዳራሹ ገቡ። እሳቸው ቀጥሎ ደግሞ የክብር እንግዶች ወደ ውስጥ እንዲገቡ ተጠሩ። የክብር እንግዶችን ተከትለው የንስሐ አባት ገቡ። ሁሉም በደጃዝማች ግራና ቀኝ በኩል ተቀመጡ። ለእያንዳንዳቸው ከፊል ለፊታቸው የተከደኑና የተሸፈኑ መሶቦች ተቀምጠዋል። ሁሉም ተጋባዦች እንደማረጋቸው እየገቡ ተቀመጡ። ከደጅ በኩል ውሃ በማስታጠቢያ ይዞ የቆመ አገልጋይ ስለነበር ሁሉም ከመግባታቸው በፊት እጃቸውን ታጥበዋል። ደጃዝማች ምልክት እንደሰጡ ዋናው አሳላፊ በንጹህ ጨርቅ ላይ የተቀመጠ እንጀራ ይዞ ገባ። እሱን ተከትለው ሌሎች አሳላፊዎች የቀረውን ምግብና መጠጥ ይዘው ገቡ። ሁሉም እንግዶች ከተቀመጡበት ተነስተው ቆሙ። የደጃዝማች መሶብ ከቀረበና ከተከፈተ በኋላ የንስሐ አባትየው የቡራኬ ጸሎት አደረጉ። አሳላፊውም እንጀራውን ቆርሶ ከየወጡ አይነት ካራሰ በኋላ መሶብ ላይ አስቀመጠ። ደጃዝማችም ከእያንዳንዱ ቁራሽ ትንሽ ጉርሻ እያነሱ አሳላፊውን አጎረሱት። ለእሳቸው የሚቀርበው ምግብ አይነት መርዝ እንዳይደረግበት ኃላፊነቱ የራሱ የዋናው አሳላፊ ነው። ደጃዝማች መብላት ጀመሩና ለሌሎችም ምግብ እንዲጀምሩ ምልክት ሰጡ። ሌሎች ተጋባዦች የቀረበላቸውን መሶብ እየከፈቱ መብላት ጀመሩ። የነሱ መሶብ እንጀራና ወጡ አንድ ላይ ስለቀረበ ሳይቆዩ ወዲያውኑ መመገብ እንዲጀምሩ ይረዳቸዋል። ቀጥሎ ደግሞ የጠጅ አሳላፊው ጠጅ በማንቆርቆሪያ ይዞ ቀረበና ለደጃዝማች ከመቅዳቱ በፊት ራሱ መጀመሪያ መቅመስ ነበረበት። ስለዚህ በፈኙ ላይ ትንሽ ከቀዳ በኋላ ፉት አርጎ ጠጣ። ጠላውም እንደዚሁ ለእንግዶቹ ይቀርብ ጀመር። ደጃዝማች ትንሽ ከበሉ በኋላ በር ላይ የቆመውን ሌላ ዋና አሳላፊ የትኞቹ እንግዶች ናቸው ወደ ውስጥ ያልገቡ ብለው ጠየቁ። ዋናው አሳላፊ የእንግዶቹን ስምና ማዕረግ በደንብ ማወቅ አለበት፣ አዲስ የመጡ ቢሆንም። ተከትሎም ደጃዝማች ውጭ የቀሩትን እንግዶች ማን ማንን ተከትሎ እንደሚገባና እንዴት እንደሚቀመጥ ትዕዛዝ ሰጡ። አቀማመጥ ትልቅ ነገር ነው። አንድ እንግዳ በስህተት ያልሆነ ቦታ ወይም እንደ ማዕረጉ ካልተቀመጠ እንደ ስድብ ነው የሚቆጠረው። ሰዎቹ በቦታቸው እንዲቀመጡ በሚደረግበት ጊዜ ሌሎቹ ተራ አሳላፊዎች እንጀራና ወጥ በጠረጴዛው ላይ ማስቀመጥ ቀጠሉ። ከውጭ በኩል ደግሞ ከፍ ያለ ግርግርና የጩኸት ድምፅ ይሰማ ጀመር። ወደ ውስጥ ለመግባት ከሚጋፉት ወታደሮች ነበር የመጣው። እርቧቸዋል፣ እንደገና ደግሞ ምግቡ እነሱ ሳይደርሳቸው ያልቃል የሚል ፍራቻም አለባቸው። ሁለት በትር የያዙ ጠንካራ በር ጠባቂዎች በመግቢያው ግራና ቀኝ በኩል ቆመው የሚገባውን ሰው ይቆጣጠራሉ። ከዚህ በፊት እንዲህ አይነት ግብር ሲጣል ያላየ ሰው ቀጥሎ የሆነውን ነገር መረዳት ይቸግረዋል። ግርግርና ጫጫታው ተቀይሮ ወታደሮቹ እየተጋፉ ወደ አዳራሹ ዘለቁ። እርስ በርሳቸው እየጮሁና እየዘለሉ አንዱ ባንዱ ላይ መጋፋት ቀጠሉ። በትር የያዙት ጠባቂዎች በዱላቸውና በእጃቸው ዳሱን ጥሶ የሚገባውን ሰው በተቻለ አቅም ገፍተው ለመያዝ ይታገላሉ። በእንደዚህ አይነት ግርግር ዱላው የት እንደሚያርፍም አይታወቅም። ጭንቅላት ይፈረከሳል፣ አይን ይፈሳል፣ መሬት ላይ የወደቁ ሰዎች ደግሞ ተረግጠው ሕይወት ማለፍም ይደርሳል። ያለው ቦታ በሙሉ በእንግዶች ተይዞ ሲያልቅ ውጭ የቀሩት ውስጥ የገባው በልቶ እስኪወጣ ድረስ ተራቸውን የግድ መጠበቅ አለባቸው። በአጭር ጊዜ ውስጥ እንጀራና ወጡ ድራሹ ይጠፋል። ቀጥሎ የሚቀርበው ወይም ሁሉም የሚጠብቀው ዋናው ምርጥ ምግብ ጥሬ ስጋ ነው። ጥሬ ስጋውን ደጃዝማችና ታላላቅ እንግዶች ይጀምራሉ። ምርጥ ብልት እየተቆረጠ ይቀርብላቸዋል። ስጋውም በደንብ ከደለበ ከብት ነው የሚሆነው። ሌሎች ወታደሮች ስጋው ከማንኛውም ከብት ይምጣ ብቻ የተሰጣቸውን ብቻ መብላት ነው። ስጋውን ተሸክመው የሚዞሩ አገልጋዮች ናቸው። ስጋው በብልት ነው የሚቆረጠው። እያንዳንዱ ሰው አገልጋዮች አንጠልጥለው ከያዙት ስጋ በቢላዋ የእጅ ጭብጥ የሚያህል ከቆረጠ በኋላ ለጉርሻ የሚበቃውን ያህል በጥርሱ ነክሶ ይዞ በያዘው ቢላዋ ከስር ወደ ላይ ከጥርሱ አስጠግቶ ይቆርጣል። ይህ አይነቱ አበላል ልምድ ይጠይቃል። አለዚያ ከንፈርን ጨምሮ የአፍንጫን ጫፍ መቁረጥም ሊያስከትል ይችላል። መጀመሪያ ላየው ሰው የጥሬ ስጋው ሽታ በተጨማሪ ያውሬ ያህል አፍጠው ጥሬ ስጋውን የሚበሉትን ኢትዮጵያውያን ማየት በጣም የሚያስፈራ ነበር። የኋላ ኋላ ግን እኔም ራሴ መብላት ለመድኩና ጭራሹኑ እየወደድኩት መጣው። ለጦርነት ከወጣን ወዲህ ቪታሚን በሚጎላቸው የምግብ አይነቶች ተወስነን መክረም የግድ ነው። ስለዚህ እንደዚህ አይነት የስጋ ምግብ በማግኘት ጤንነታችን ተጠብቆ መቆየት ይቻላል። በኢትዮጵያ ታሪክ ጥሬ ስጋ መብላት የቆየ ጥንታዊ ባህል አይደለም። የተጀመረው በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ጊዜ ነው። በጣም አክራሪና ጨካኝ ስለነበር ክርስቲያኖችን እያሳደደ ሃይማኖታቸውን ክደው የሱን እምነት ካልተቀበሉ ያሰቃይና ይገላቸው ነበር። ስለዚህ ሰዎች የግድ መሸሽና በየተራሮችና በየጫካው መደበቅ ነበረባቸው። ለመኖር ደግሞ ይዘዋቸው የሄዱትን የቤት እንስሳት መመገብ ነበረባቸው። ተደብቀው ስለሚኖሩ ግን እሳት ማንደድ አይችሉም። ስለዚህ የግድ ጥሬ ስጋ መመገብ መጀመራቸውና መልመዳቸው የሚያስገርም አይሆንም። ቀላልም አማራጭ ነበር። እሳት አያስፈልግ፣ ማብሰያ ቁሳቁስ አያስፈልግ። እንስሳው ወዲያው እንደታረደ ጠጋ ብሎ ምግብ መጀመር ይቻላል። በስንፍና አመለካከት ቢሆን ያለ ድካም በቀላሉ የሚገኝ ነገር ሁል ጊዜ ጥሩ ነው። ጣዕሙም ቢሆን ጥሩ ነው። እንግዲህ በኢትዮጵያ ከዚህ በመነሳት ነው ጥሬ ስጋ ተፈላጊ የምግብ አይነት የሆነው። የሆነ ሆኖ የምግብ ደግሞ የራሱ ጉዳትም አለው። ያም በኮሶ በሽታ መያዝ ነው። ሁሉም እድሜያቸው ከሁለት ዓመት በላይ የሆናቸው ኢትዮጵያውያን ቅድመ አያቶቻቸውን ጨምሮ ኮሶ አለባቸው። በኮሶ ያልተያዘ ሰው ይኖራል ብለው አያስቡም። እንግዲህ በኮሶ ያልተያዘ ሰው ቢኖር ከጤነኛ ሰውም አይቆጠር፣ ውቃቢው ጥሎት ሄዷል ነው የሚሉት። በእነሱ አስተሳሰብ የኮሶው ትል እንኳ ሰውየውን ማወቅ ወይም መቀበል አልፈቀደም። የኮሶው ትል ከመጠን በላይ እንዳያድግ ለማድረግ በየሁለት ወሩ መድኃኒት ይወሰዳል። ተወላጆቹ ብዙ ከእጽዋት አይነቶች መድኃኒቶች የሚጠቀሙ ቢሆንም እንደ ኮሶ ዛፍ በብዛት የሚጠቀሙት የለም። የዚህ ዛፍ ፍሬውም ሆነ አበባው ለጥቅም ይውላል። ይህ ተክል ከባህር ወለል ከ2500 ሜትር ከፍታ በታች ጭራሽ አይበቅልም። ስለዚህ መድኃኒቱ ከገበያም ይገዛል ወይም ተክሉ ከሚያድግበት አካባቢ ቀጥታ ይለቀማል። ለአንድ ሰው ለመድኃኒት የሚሰጠው የእጅ ጭብጥ የሚያህል ሲሆን መድኃኒቱ ከውሃ ወይም ከማር ጋር ተለውሶ ይደቆስና በጠዋት በባዶ ሆድ ይወሰዳል። የኮሶ መድኃኒት ኃይለኛም ነው። ሆድ ቁርጠትና ሰገራ የግድ ነው የሚመጣው። ብዙ ጊዜ ማጥወልወልም ያስከትላል። ኃይለኛ የሰገራ መመላለስ ቢያመጣም ጠቅላላው ትል እንዳለ ከነጭንቅላቱ አልፎ አልፎ ነው የሚወጣው። የኮሶ መድኃኒት መውሰድ እንደ ተቀደሰ ስርዓት ስለሚቆጠር ስርዓቱን ማደናቀፍ ወይም መረበሽ አይቻልም። መድኃኒት ከመወሰዱ ከአንድ ቀን በፊት ሰውየው ጓደኞቹን ይሰናበታል። በሚቀጥለው ቀን በጠዋት መድኃኒቱን ሲወስድ መድኃኒቱን ያዘጋጀው አንድ ሰው ብቻ ነው አብሮት የሚሆነው። እዚያ በኋላ ብቻውን በር ዘግቶ ይቀመጣል። ሙሉ ቀን ከቤተሰብ በስተቀር ሌላ ሰው ዝር አይለም። አለበለዚያ ጥላ ይጥልበትና መድኃኒቱ ይረክሳል ወይም አይሰራም ይባላል። ይህ ጥራ ነገር የመጣው ቤቱ አንድ መግቢያ ብቻ ስላለው ብርሃን የሚገባው በዚያ በኩል ስለሆነ ሰው ከጋረደው ብርሃኑ ስለሚሸፈንም ነው። ጥላ አደገኛ ነው ተብሎ የሚታመነው ስለዚህ ነው ጠያቂ ሳይመጣ ብቻ መሆን የሚፈልገው። በሌላ በኩልም ቢሆን የኮሶ መድኃኒት ሲወሰድ የሚደረገው ስርዓት ሌላ ጠቀሜታ አለው። የኮሶ መድኃኒት የወሰደን ሰው ምንም አይነት ትዕዛዝ ወይም ስራ መስጠት አይቻልም። በማንኛውም የስልጣን ኃላፊነት ወይም ደረጃ ላይ ቢሆን የኮሶ መድኃኒት ከወሰደ ፈቃድ ይሰጣል። የኢትዮጵያ መንግስታዊ ስራ በዚህ በኮሶ መድኃኒት ምክንያት ምን ያህል እንደሚስተጓጎል ለማንም ግልጽ ነው። አገረገዥ ሚኒስትር አሽከርና አገልጋዮችን ጨምሮ የኮሶ መድኃኒት በየጊዜው በመውሰድ ለብቻቸው ተከልለው ማንም ሳይረብሻቸው በሰላም ሲያጥወለውላቸው ይውላሉ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሹ